Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ።
በቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸውን አግኝተው ምግብ ማቀበል እንዳልቻሉ ተናገሩ።
ከዛሬ ጀምሮ ምግብ አንወስድም፣ ስንቅም ይዛችሁ አትምጡ፣ አንቀበልም። ከዛሬ ጀምሮ መጥተው እስኪ ያናገሩን አለ።
በውሸት እያስመሰከሩ እዛ ካስቀመጡ በኋላ ያለ ምንም ጥፋት እዛ ማጎሪያ ውስጥ ከከተቱ በኋላ የሁሉ ስቃይ ደግሞ ምን የሚለው ነው?
የአቶ በቀለ ገርባ ልጅ ወይዘሮ ቦንቱ በቀለና የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ናቸው።
እናንተንም ደግሞ ያሉበት ቦታ ለማጀት ስርዓት ውስጥ የማይፈቅድ ምንም ማድረግ አንችልም አሉን። 8:20 አካባቢ ነው እንግዲህ እዛን ቦታ ላይ ድረስ ኦልሞስት 10 የሆነ አካባቢ ጠብቀን የመጨረሻ ያው ውጤት ስናጣ ተመልሰን ገባ።
ጠበቃቸው አቶ አብዱል ጀባር ሁሴን ናቸው።
ሳምንቱ ለአዲስ አበባ ከተማ ነዋሪ ቆሼ እየተባለ በሚጠራው አካባቢ ለሚኖሩ ነዋሪዎች አስከፊ ነበር።
አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ የተኘተው የላይኛ ከላይ የተኛውን አንስተን ከስር የተኛው ልጅ ተደራራቢ አልጋው ተጭኖት እሱ ብረት በማስጠቅ በጣም ስቃይ የነበረው ስራ ነበርና በጣም የሚዘገንን ነበር። ሙሉ አካላት አንድ ሰው ሁለት ቦታ ተቆርጦ ሶስት ቦታ ተቆርጦ የሶስት ቀን አራስ ጣል ልጅ ልታቀፈች እናት በጣም በቃ በጣም የሚዘገንን ነበር።
አቶ አባይነ ጀንበሩ ይባላል። እርሱና ሌሎች 20 የሚሆኑ የአካባቢው ነዋሪዎች ተሰባስበው የሟቾቹን አስክሬን ሲያወጡ ነበር። ሁኔታውን ይነግረናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ መንግስት ለውጭ የሚሰጠው እርዳታ እንዲቀንስ ሀሳብ ባቀረበበት በአሁኑ ወቅት አፍሪካና ጎረቤቷ ሀገር ከባድ የረሃብ ቀውስ እየገጠማቸው ነው። በሶማሊያ፣ ናይጄሪያ፣ ደቡብ ሱዳንና የመን 20 ሚሊዮን የሚሆኑ ሰዎች የረሃብ ሁኔታ ሊገጥማቸው ይችላል። የውጭ እርዳታ እንዲቀንስ የቀረበው ሀሳብ በእነዚህ ሀገሮችና በሌሎችም አስከፊ ሁኔታ እንደሚያስከትል የረዴት ባለስልጣኖች ገልጸዋል። የዩናይትድ ስቴትስ ዋናው የተባበሩት መንግስታት ድርጅት የምግብ ፕሮግራም ለጋሽ ነች። ባለፈው ዓመት ከ2 ቢሊዮን ዶላር በላይ አበረክታለች። አሁን ባለው ሁኔታ የረዴቱ ድርጅት ከማንኛውም ጊዜ የበለጠ ረዴት ያስፈልገዋል ሲሉ የዓለም የምግብ ፕሮግራም የምስራቅ አፍሪካ ቃል አቀባይ ቻርልሲ ማዱ አስገንዝበዋል። በደቡብ ሱዳን ረሃብ እንዳይገባ ይፋ ተደርጓል። በአንድ መንደር 20,000 የሚሆኑ ሰዎች በአውሮፕላን በሚጣልላቸው ጥቂት ምግብ እየኖሩ ናቸው ተብሏል።
በሌላ ወገን ፓኪስታን በየብስ በተከበበችው አፍጋኒስታን ላይ ዘግታው የነበረውን ድንበር ዛሬ ለጉዞና ለንግድ ካሚዮኖች ክፍት አድርጋለች። አሸባሪዎች በአፍጋኒስታን ላይ ጥቃቶች ለማካሄድ የአፍጋኒስታንን መሬት እየተጠቀሙ ነው በሚል ክስ ነበር ከአንድ ወር በፊት ድንበሩን የዘጋቸው። ጠቅላይ ሚኒስትር ናዋዝ ሸሪፍ ውሳኔውን የወሰዱት ለበጎ ተግባር ሲሉ እንደሆነ ተገልጿል። የአፍጋኒስታን መንግስትም ለድንበሩ መዘጋት ምክንያት የሆነው ነገር ለማቆም እርምጃ ይወስዳል የሚል ተስፋ እንዳላቸው ኦፊሳላዊ መግለጫ አስታውቀዋል። የአፍጋኒስታን ፕሬዚዳንታዊ ቃል አቀባይ በበኩላቸው የፓኪስታንን ውሳኔ በበጎ ተቀብለዋል። ይሁንና በሁለቱም ሀገሮች መካከል ያለውን የፖለቲካ ችግር ድንበር በመዝጋት ሊፈታ አይገባም ብለዋል።
የሶሪያ ወታደራዊ ኃይል አማጽያን በመዲናይቱ ደማስቆ ለፈጸሙት ጥቃት ዛሬ የምላሽ እርምጃ ወስዷል። ተቃዋሚ አማጽያን በከተማይቱ ሰሜን ምስራቅ ክፍል በመንግስት ቁጥጥር ስር ባሉ ሰፈሮች ላይ ድንገተኛ ጥቃት ባካሄዱ ማግስት ነው ወታደራዊ ኃይሉ የምላሽ ጥቃት የከፈተው። የዛሬው ጥቃት ጆባር የተባለውን ሰፈር ያካትታል። አማጽያኑ ባለፈው እሁድ ባካሄዱት ጥቃት ጆባር በተባለ ሰፈር ላይ በርካታ ህንጻዎችን ተቆጣጥረዋል። ጥቃቱን የጀመሩት ሁለት መኪኖች ውስጥ የተጠመዱ ፈንጂዎችን በፍንዳ ታዎችና በርካታ የአጥፍቶ መጥፋት ጥቃቶች በማካሄድ ላይ ነው። ባለፈው ዓመት በተካሄዱ ውጊያዎች አማጽያኑ በደቡብና በምዕራብ ደማስቆ ይዟቸው የነበሩት ቦታዎችን አጥተዋል። ይሁንና በምስራቅ ደማስቆ በኩል አሁንም አንዳንድ ቦታዎችን ይቆጣጠራሉ። ሶሪያ ውስጥ ከስድስት ዓመታት በላይ ለሆነ ጊዜ ውጊያ ሲካሄድ ቆይቷል። የሶሪያ ደጋፊ ተዋጊዎች የተለያዩ አማጽያን የኩርድ ኃይሎችና እስላማዊ መንግስት ነኝ የሚለውን ቡድን በሀገሪቱ በየበኩላቸው የሚንቀሳቀሱ መሆናቸው ራሱ ጉዳዩ ውስብስብ እንዲሆን አድርጎታል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቅሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸውን አግኝተው ምግብ ማቀበል እንዳልቻሉ ለአሜሪካ ድምጽ ገለጹ። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት የሚወስዱትን ስንቅ ማቀበል እንዳልቻሉ ተናግረዋል። ጽዮን ግርማ ዝርዝር አላት።
የእስረኞቹ ቤተሰቦች በዛሬው ዕለት ቂሊንጦ ማረሚያ ቤት ዞን 4 የሚገኙ ቤተሰቦቻቸውን ለመጠየቅ ሲሄዱ ወጥተው ሊያነጋግሯቸው እንዳልቻሉ ተናግረዋል። የሁለቱን እስረኛ ቤተሰቦች አነጋግሬያቸው ነበር። የፓርቲው ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ሁኔታውን በማብራራት ይጀምራሉ።
መጀመሪያም ቀጠሮ ነበራቸው ከኔ ጋር። አቶ አምሃም አልቻሉም እንጂ ከሳቸውም ጋር ሄደን ልናናግራቸው ነበር። አሁን በጣም ወሳኝ ጊዜ ነው ለእኛ። በተለይ ለእነሱ ላይ የቀረበው የሰነድ ማስረጃ በጣም ብዙ ነው። ወደ 1079 የሚሆን የሰነድ ማስረጃ ነው።
የተከበራችሁ አድማጮች የሰማችሁት ጠበቃቸውን ነበረ። እስቲ አሁን ወደ አቶ ደጀኔ ጣፋ ባለቤት እናመራለን።
ዛሬ ሄደን ነበር። እዛ ስንደርስ 4:30 ነው። ያው ገባን እንደ ድሮ ምግብ ልንሰጥ ስንል ምግብ አንቀበልም ብለዋል የሚል ከፖሊስ ትዕዛዝ መጣ። ከዛ ጠብቁ አለ። ካሉ ሺ ወጥተው ያናግሩናል። አንመጣም አንወጣም ብለዋል። አሞናል ብሏል ደጀኔ አለ። ከዛ ተመልሶ ሄዶ ጥራልን አናግረውን ብቻ ይመለሱ ችግር አለ አለ። ችግር ደግሞ እዛ ማረሚያ ቤት ውስጥ መጀመሪያም ሲኖሩ የነበሩ 7 ሰዎች ብቻ ነበሩ። 7ቱ ሰው ትንሽ ቤት ናት፣ በጣም ጠባብ ቤት ነበረች። በሱ ላይ ሌላ 8 እስረኛ ጨምረውባቸዋል። ያም ሆነ ይህ ያንኑ ለማስተካከልም እንግዲህ በፊት ቴሌቪዥን የሚያዩ ነበር ተወስዶባቸዋል ከስድስት ወር በፊት። አሁን ደግሞ የሚያነቡትን መጽሐፎችም ገብተው በየጊዜው በየሳምንቱ እየገቡ እየፈተሹ የሚያነቡትንም መጽሐፍ በሙሉ ለቃድማ ወስደውባቸዋል። እሱንም መልሱልን ብለው አስተዳደር ክፍሉን ሲጠይቁ ይዝቱብናል ነው ያለኝ። ትናንትናና በቀደም ደገኔ ስብሰባ ነበረን ይዝቱብናል ማለ እስረኛ የሚያገኘውን መብት እያገኘን አይደለም። እስረኛ የሚሰጠው መብት ለእኛ እየተሰጠን አይደለም። ምንም መናገር እንዳንችል ነው የተደረግነው ነው ያለኝ።
የአቶ በቀለ ገርባ ልጅ ቦንቱ በቀለ መስመር ላይ አለሽ እና ቦንቱስ፣ በአንቺ በኩል ስንቅ ይዘሽ ሄደሽ ነበር ወይ?
ዛሬ ሌላ ጊዜ ምን እንደማደርገው 4 ሰዓት ላይ ሄጄ ነበረ። ተመዝግቤ ከገባውኝ በኋላ አስጠራውኝ። አንድ በአንድ ነው የሚጠሩት እና አንድ ላይ ስለማይመጡ ከደጀኔ ጣፋ ባለቤት ጋር ነበረ የሄድኩት። 4 ሰዓት አካባቢ ላይ ሳስጠራው አልወጣም ብሏል፣ ፍቃደኛ አይደለም ለመውጣት አለኝ ፖሊስ። ለምን አይወጣም? የሆነ ችግር ካለ እንጂ ሌላ ጊዜ አልወጣም ብሎ አያውቅም፣ መውጣት አለበት አልኩት። አልወጣም ብሏል፣ እንግዲህ በግድ ልናስወጣ አንችልም እኛ አለኝ። ምክንያቱ ምንድን ነው ብዬ በምጠይቅበት ጊዜ ሌሎች ተረኛ ፖሊሶች ናቸው የሚያውቁት፣ እኛ ምን የምናውቀው ነገር የለንም አለኝ። እንደገና ሌላ ሰው ሄዶ ጠየቀው፣ ሌላ ፖሊስ ሄዶ ጠየቀው። በመጨረሻ ብዙ ሰዓት ከጠበቅን በኋላ በቀለ መጣ። ለምን ምግብ አትወስዱም? ለምን አትወጡም? እኛም ማናገር ለምን አትፈልጉም ስለው እኛ ብዙ ችግር ውስጥ ነው ያለ ነው ክፍላችን በጣም ጠባብ ናት። እንደገና ብዙ ሰው ተጨመረብን፣ በፊት ከነበርነው በላይ ብዙ ሰው ተጨመረብን። በንግግር መፍታት ፈልገን ነበረ ከማረሚያ ቤቱ አስተዳደር ጋር ለመነጋገር ብዙ ጊዜ ጠይቀናል፣ ፈቃደኛ አልሆኑም። በመጨረሻው ባለፈው ከሶስት ቀን በፊት መጥተው አናገሩን። ሲያናገሩን የጠየቅነው ጥያቄ ነበረ፣ አንድም መልስ ሊሰጡን አልፈለጉም። ጭራሽ ወደ ማስፈራሪያና ወደ ዛቻ ነው የሄዱት። ስለዚህ ምንም ተነጋግረን የምንፈታው አይነት ሊሆን አልቻለም። ሊያዳምጡንም መልስ ሊሰጡንም አይፈልጉም። ስለዛ ከዛሬ ጀምሮ ምግብ አንወስድም ስንቅም ይዛችሁ አትምጡ አንቀበልም ከዛሬ ጀምሮ መተው እስኪያናገሩን አለ።
ትላንትና ስንቅ አስገብታችሁ ነበር?
ትላንትናም ከትላንት ወዲያም አስገብተናል። ግን ምንድን ነው ትላንትም ከትላንት ወዲያም ከክፍላቸው አልወጡም። ስናያቸው ምንድን ነው ገጽታቸው ሌላ ነው፣ በፊት ከለመድ ነው ማለት ነው። ፊታቸው ላይ የሚታየው ነገር ምንድን ነው? ችግር አለ እንዴ ብለን ስንጠይቃቸው አዎ ከክፍላችን ወጥተን አናውቅም፣ ይኸው ሶስተኛ ቀናችን ነው ከክፍላችን አልወጣንም። መተው እንዲያናግሩን ነበር፣ አላናገሩንም። እንግዲህ ወደ ሌላ እርምጃ መሄዳችን ነው ብለውኝ ነበር። አሁን ዛሬ ሴት ደግሞ ምግብ አንወስድም ማለት ነው።
ወይዘሮ አሰለፈች ትላንትና ከትላንት ወዲያ ምግብ አቀብለው ነበር?
አዎ አድርሰናል፣ ሰርተናል። የሆነውንም መጋጨታቸውንም ለእነሱ ማመልከቻ ማስገባቱንም የዛኔ ነው የነገረኝ።
የተጋጩት ከአስተዳደሩ ሰራተኞች ጋር ነው ወይስ እስር ቤት ካሉት ከእስረኞች ጋር ነው? ግጭቱ ምንድን ነው?
ከእስረኞች ጋር ሳይሆን ከእስረኛ አስተዳደር ከእነሱ ከሚጠበቀው መብታችን ከሚጠበቀው በላይ ተጋፍተውናል ነው። የመጀመሪያም ትንሽ ነበረች እኛ የተሰጠን መብት፣ መጀመሪያም ለእስር ቤቱ ትንሽ መብት ነበር። አሁን ደግሞ ይባስ ብሎ ያንን አጨልመውብን ያለን የምናነበውን መጽሐፍ መተው ወስደዋል። ሌላ እስረኛ በላያችን ላይ ጨምረዋል። ይህን ያህል ይበቃል አላልን፣ ቦታ አይበቃቸውም የመኝታ ቦታ። በዚህ ላይ ደግሞ ጠበቃ ደግሞ ይግባልን አሉ። ጠበቃ እንዲመጣልን ብሎ በቀለ አንድ ላይ ቆመን ስለነበር ከቦንቱ ጋር መጥተው ጠበቃ ከመጣ አስታናግራላችሁ ስለ አዎ ጠበቃ ይምጣልን ማመልከቻም እንዲያስገባልን ለፍርድ ቤቱ ለፖሊስም ለሚመለከተው አካል አሉ ሲሉ ለጠበቃ ነገር ነው። አሁን ደግሞ ጠበቃ ሲሄድ ጠበቃን ደግሞ አናገናኝም አሉ። ቅሬታችን እንደ ድሮ ምግብ ተቀብለውን ችግራቸው እንዴት ይፈታላቸው ነው።
ወይዘሮ አሰለፈች እና ወይዘሪት ቦንቱ እንደሚሉት ጠበቃ በሰዓቱ ይግባልን በማለታቸው ጠበቃ ልከው እንደነበር ይናገራሉ። በኦሮሚያ ክልል ተከስቶ ከነበረው ተቃውሞ በኋላ እነ ጉርሜሳ አያኖ በሚል የክስ መዝገብ 22 ሰዎች በቂሊንጦ ማረሚያ ቤት ታስረው የሚገኙ ሲሆን የእነዚህን ተከሳሾች ሁኔታ ከሚከታተሉት የሕግ ጠበቆች አንዱ አቶ አብዱል ጀባር ሁሴን ናቸው። እሳቸውን በዛሬው ዕለት ደንበኞቻቸውን አግኝተው አነጋግረው እንደሆነ ጠይቄያቸዋለሁ።
መጀመሪያም ቀጠሮ ነበራቸው ከኔ ጋር። አቶ አምሃም አልቻሉም እንጂ ከእሳቸውም ጋር ሄደን እናናግራቸው ነበር። አሁን በጣም ወሳኝ ጊዜ ነው ለእኛ። በተለይ ለእነሱ ላይ የቀረበው የሰነድ ማስረጃ በጣም ብዙ ነው። ወደ 1079 የሚሆን የሰነድ ማስረጃ ነው ከነትርጉሙ የቀረበባቸው። እነዚህ ማስረጃዎች ላይ አስተያየት መስጠት ስለነበረብን ስለ ማስረጃዎቹ ከእነሱ ጋር ለመወያየት ቀጠሮ ነበረም። ፊትም በቀጠሮ ቀድሜ ከሰዓት እንደምመጣ ለቤተሰብ ነግሬያቸው ነበር። ቤተሰብም ያው እንደሚያናግሩኝ ነው የነገሩኝ። ሲሄድ ግን ጠበቆች ደንበኞቻቸውን የሚያናግሩበት ቦታ የሚያስተናግዱ ሰዎች ካቆዩም በኋላ እንደው መጀመሪያ ወደ አስተዳደሩ ነው የሄዱት። በኋላ ላይ ሄደው ጠይቀው አንወጣም አሉ አሉ። እንዴት አንወጣም ይላሉ? ጠዋት ላይ እኮ አቶ በቀለ ገርባ ወጥተው ቤተሰብ አናግረው ከሰዓት ጠበቃችሁ እንደሚመጣ ተነግሯቸው ይምጡ እንደውም ፈልጋችኋለን ብለዋል ብለን አልናቸው። አይ በቃ እንግዲህ አንወጣም ብለዋል ሲሉን እኛ አስተዳደር ጋር ሄደን አስተዳደሩንም አናገርናቸው። አስተዳደሩም ተመሳሳይ መልስ ነው የሰጠን። እንግዲህ ያው በግድ እኛ እናስወጣቸውም እናንተንም ደግሞ ያሉበት ቦታ ለማድረስ ስርዓቱ ስለማይፈቅድ ምንም ማድረግ አንችልም አሉን። ኦልሞስት 10 ሰዓት ቢሆን አካባቢ ጠብቀን የመጨረሻ ያው ውጤት ስናጣ ተመልሰን ገባ።
ይህንን የእስረኛ ቤተሰቦችና የጠበቆችን አቤቱታ በተመለከተ ምላሽ ለማግኘት የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራዎችን ባደርግም ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልኩም። በተጨማሪም የፌዴራል ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የእጅ ስልክ ላይ ተደጋጋሚ ሙከራዎችን አድርጌ የሁለቱንም ምላሽ ማግኘት ሳልችል ቀርቻለሁ።
ወደሚቀጥለው ፕሮግራማችን ስናልፍ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ውስጥ የሚገኘውና በተለምዶ ቆሼ እየተባለ በሚጠራው አካባቢ በሚኖሩ የአዲስ አበባ ከተማ ነዋሪዎች ላይ የደረሰ የቆሻሻ መደርመስ አደጋ የበርካታ ሰዎችን ሕይወት ቀጥፏል። በርካቶችን ከቤት ንብረታቸው አፈናቅሏል። በዚህ አካባቢ ይኖሩ የነበሩ ሰዎች እነማን ናቸው? የአስክሬን ቁፋሮ ምን ይመስል ነበር? በሕይወት የተረፉና የተፈናቀሉት ሰዎች እርዳታ እየደረሳቸው ነው ወይ? በቀጣይስ የሚዋጣው ገንዘብ እንዴት ይደርሳቸዋል? ጽዮን ግርማ እነዚህና ሌሎች ጥያቄዎችን አንስታ በቀጣይ ባጠናቀረችው ዘገባ ትዳስሰዋለች።
በአዲስ አበባ ከተማ በስተደቡብ ምዕራብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ረጲ የቆሻሻ ማስወገጃ በተሰኘውና በተለምዶ ቆሼ የሚል መጠሪያ በተሰጠው የመኖሪያ መንደር ላይ የደረሰው የቆሻሻ ክምር መደርመስ አደጋ በመቶ የሚቆጠሩ ሰዎችን ህይወት አሳጥቷል። አቶ አባይ ጀምበሩ ቅዳሜ መጋቢት 2 ከምሽቱ 2 ሰዓት ጀምሮ ለአንድ ሳምንት ያህል በቦታው ነበር። ተወልዶ ያደገው በዚህ አካባቢ በመሆኑ የቆሻሻ መደርመስ አደጋ የመንደሩን ነዋሪዎች ከነመኖሪያ ቤታቸው ሲቀብራቸው ከነበረበት ቦታ በጥቂት ደቂቃዎች ውስጥ ከአደጋው የተረፉትን ለማውጣት ከሰፈሩ ወጣቶች ጋር ርብርብ እንደጀመሩ ይናገራል። እርሱና አብረውት የነበሩት የመንደሩ ወጣቶች ፊት ለፊት የሚያዋቸውን ሰዎች ለማዳን የቻሉትን ጥረት ሁሉ ያደርጉ እንደነበር ይገልጻል። ከዛን ሰዓት ጀምሮ ባሉት ተከታታይ ቀናትም በቁፋሮ ፍለጋ ሲያከናውኑ እንደነበር ይናገራል። ሁኔታው እጅግ አሳዛኝ ነበር ይላል። አርብ መጋቢት 8 2009 ዓ.ም ምረት ምሽት እስካነጋገርኩት ድረስ አስክሬን ፍለጋ ላይ መሆናቸውን ነግሮኝ ነበር። ፍለጋውን እንዴት እንዳከናወኑም ጠይቄው ነበር።
የሰፈር ወጣት ነው ሬሳውን ያወጣው። በስካባተር ሲቆፈር እኛ ያወጣ ነው የሰፈር ወጣት ተሰብስቦን ያወጣው። አሁንም ያው ፍለጋውን ከስካባተሮች ጋር ተጋግዘን እኛው እያየን እያወጣን ነው።
ነበር ከአንተ በቦታው?
አዎ፣ እኛ እኔም ነበርኩኝ፣ ጓደኞችም ነበሩ። እኛ ሬሳውን አስክሬኖችንም ያወጣ ነው። ሶስት ቀን አራት የነበረች አለች፣ ነፍሰጡሮች አሉ። ሬሳ ሲወጣ እኮ ላፕቶፓቸውን ይዘው ቁጭ ብለው ሲጽፉ የነበሩ ዩኒቨርሲቲ ተማሪዎች ነበሩ።
ከነ ነፍሱ ያወጣችሁት ሰው አለ?
የዕለት ሁለት ዳር ላይ የነበረው ትንሽ የጫፉ ስላገኘ ቤቱ ገለድሎ ነበር የቆመው እና ተቆፍሮ የወጣ ልጅ አለ። እነሱ አሉ። እንደገናም ሌላ ዜሽም ተጭኗቸው የወጡ ሰዎች ነበሩ። ብዙም ሳይጎዱ ጫፋቸውን ብቻ ቤቱ ብቻ ተጭኗቸው ቤቱ ተነስቶ የወጡ አሉ። ግን ሙሉ ለሙሉ ከለበሰው ምንም አይነት ሰው እንኳን በነፍስ አይደለም ሙሉ አካሉ እንኳን ያልወጡ ሰዎች እጃቸው ተቆርጦ እግራቸው ተቆርጦ ምናምን የወጡት በስካባተር ሲጎትም አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ የተኘተው ከላይ የተኛውን አንስተን ከስሬ የተኛው ልጅ ተደራራቢ አልጋው ተችሎት እሱ ብረት ለማስለቀቅ በጣም ስቃይ የነበረው ስራ ነበርና በጣም የሚዘገንን ነበር። አሻንጉሊት ይዘው ሞተው እስከ ሰራተኛ ጋር ሲገኙ ማየት በጣም ያስደነግጣል። እያደረ ሲመጣ አሲዱ የውሃው የቆሻሻው የተከመረባቸው አሲዱ ብጥስጥስ አድርጓቸው ነሰጡ ሴቶች ከልጆቻቸው ጋር ምናምን ስታገኝ ስድስት አንድ ቦታ አንድ ቦታ ላይ ተቋርጦ ስታገኝ ሲወጣ ተቋርጦ ምናምን በጣም የሚዘገንን ነበር። በጣም እኛም እንዲሁ መጀመሪያ መስራት አቅቶን ነበረ። የመጀመሪያውን ሬሳ ስናወጣ ራሱ በጣም በቃ እኛን የመጀመሪያችን እንደመሆኑ አንጻር በጣም ተቸግረን ነበር። የመጀመሪያው ልጅ እስከምናነሳ ጊዜ ግን በቃ መሆን ስላለንበት ጨክነንም ሰርተኗል። ቤተሰቦቻቸው እንዲዛምን ብለን ሬሳውን እስከ መጨረሻው ታግለንም አወጥተናል።
እንዴት ትለዩዋቸዋላችሁ ታዲያ እንደዛ ሆነ የወጡትን ሰዎች?
አሁን ብልሻ ቤት ሲፈርስ የአከራይ የተረፈ አንድ ሰው ይነግረናል። መስመሩን እዚህ ቤት እንደዚህ እንደዚህ ሰዋለ ሌላ እንቆፍራለን። ታንግስ ተቆርጦ ከወጣም በእንትን እየከተትን ፎቶ ምናምን እየፈለግን ምናምን ነው። ያው በብዙዎቹ የተለዩት ቤተሰብ የለያቸው ባረጉት ልብስ፣ አንገታቸው ላይ ባረጉት ክር ምናምን፣ በእጅ አምባር ብቻ ብዙ ነገሮች የተለዩት ጭንቅላታቸው ምናምን፣ ብዙዎቹ ሲመታቸው ምናምን ፈርሶ ስለነበረ የተለዩት ብዙዎቹ በቀለበት፣ በልብስ፣ በዶክሜንት፣ በመታወቂያ ምናምን የተለዩት ከዚያ ወጥተን ወደ ሆስፒታል ላከ። ሆስፒታል ሄደው ቤተሰቦቻቸውን መርጠው ነው ወደ ቀብር ቦታ የመጣላቸው።
ትመዘግቡ ነበር እያንዳንዳቸውን?
አይ እኛ ያው ሰፈሩ ላይ ስለምንኖር ብዙዎችን የማናቃቸው ተከራዮችን ነው የማናቃቸው። ተከራይ የምናቃቸውም አሉ የማናቃቸው ተከራዮችም አሉ። ከነዋሪ ከዚሁ ከማህበሩ ከኖሩት አካባቢ በወሮቹ ግን ስለምናቃቸው እነሱ ከፊት ለፊትም ስለነበሩ ሳይበላሹ ነው የወጡት። ወደ ሰርቪስ ሄደው ግን ሸክሙ ቋሻውን በስቶ ስለነበረ በነጋታው ስለወጡ አሲዱ ትንሽ በጣሳቸው ነበረ። በስካባተር ሲቆፍሩ ትንሽ ተቆራርጠው ስለነበረ መለየት ያቅት ነበረ። ግን አንዳንድ ሰው የተረፈ ስላለ መታወቂያ በምንም በምንም እያደረግን መታወቂያውን አንድ ላይ እያደረግን ከሬሳ ከሚከተስበት ጋር ከሚገነዝበት ጋር እየከተትን ሬሳውን ፎቶ ካለ ፎቶውን ከተን እንደዚ አይነት ስራዎች ነበር ሲሰሩ የነበሩት። ያላገኘ የሚኖራል። አሁን በወቅቱ ጠዋት የወጣ ሰው ማታ ስራ ጠዋት የወጣ ሰው ማታም ላይ ልብስ ለብሳ እንደነበረ የማያቅ ሰው አለ ወደ ስራ ከስራ ሲገባ ያን አሁን መለየት ይከብዳል።
ምን ያህል ትሆናላችሁ ወጣቶቹ?
ወጣቶቹ የሰፈር ልጆች ማ ያው እኛው እዛ ያደግን ስል ልጆች ግፋ ግን 20 ብንሆን ነው። አቅራቢያ እዛ አካባቢ ያሉ ሰዎችም አግዘውናል። ግን ያው ብዙውን ነገር የሰራ ነው ቤቱንም ስለምናውቅ ሰዎቹንም ስለምናውቅ ከመጀመሪያው እስከ መጨረሻው የሰራን ልጆች እዛው አብረን ያደግን የመረቁን ያደግን ሰዎች ናቸው። እነዛ ሰዎች ማህበር የነበሩ ሰዎች ናቸው እና አንድ 20 ወጣቶች እንሆናለን። እኛ እንደዛ አድርገን የሰራ ነው።
በመንግስት በኩል ታዲያ ምን አይነት ድጋፍ ነው የተደረገው?
መጀመሪያ ላይ ጎማም ከፋም ችግሮች ነበሩ። ከዚህ ቤታችን እያመጣን ነበረ የተሰራው ጎንተም ወይ ማፈኛ እንኳን ጓንት ምናምን የለም ነበረ። አሁን ግን ያው ብዙ ነገሮች እየመጡ ነው። ህብረተሰቡም አሁን የምግብም የውሃም አለባሳትም ምናምን ይዞ እየመጣ ነው። ህብረተሰቡ አሁን ጥሩ ነገር ነው ያለው፣ ደህና ነገር ነው ያለው።
ሰው ተጽናንቷል።
አዎ፣ ምንም አይልም። መንፈሳዊ አስተማሪዎችም እየመጡ እያስተማሩ ነው። ከምንም በላይ ድሬሳቸውን ወጡ ተገኝቶላቸው በመቅበራቸው በጣም ተጽናንተዋል። ህብረተሰቡን በጣም እየጠየቃቸው ነው። በጣም ጭንቅ ነው ቀነ ቦታው በጣም ብዙ ሰው እየመጣ ነው። በዋዶጅ እንኳን ይመጣ የለም። አንድ አቅም የለው ሰው እንኳን አንድ አሽጎ ሀይላንድ ውሃ እንኳን ይዞ ይመጣል። እና ከምንም ይሻላል። በጣም ከመጀመሪያ ያዝመናል።
ለመጨረሻ ጊዜ በጠቅላላ አሁን ስንት ሰው ነው የወጣው?
ቢያንስ በሰባት እስካቫተር ሲቆፈር ስለነበረ ሁሉም ጋር መሆን ስለማይቻል ቢያንስ አጠቃላይ እስከ 150 አካባቢ ሬሳ ይወጣል ብለን አስበናል እኛ።
አቶ አባይ በቁፋሩ የወጣውን ሰው 150 በሚል የቁጥር ግምት አስቀምጧል። አስክሬን ያላገኙና ባለቤት ያልተገኘላቸው አስክሬኖች እንዳሉ ጠቁሟል። የአዲስ አበባ ከተማ አስተዳደር በበኩሉ ይህን ዘገባ እስካጠናቀርንበት ሰዓት ድረስ የሟቾች ቁጥር 113 ነው ሲል ለአሜሪካ ድምጽ ገልጿል።
ወደሚቀጥለው ዘገባችን ስናልፍ የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን፣ ከአሜሪካ ጋር የሚኖራት የንግድ ግንኙነት፣ እንዲሁም በኢትዮጵያ ያለው የዲሞክራሲያዊና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው በኮንግረስ አባላት ለቀረበው ሪዞሉሽን 128 የፖለቲካ ተንታኝ፣ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሸሚ ሸንጎ ቀርበው ምስክርነታቸውን የሰጡት ስድስት ሰዎች የኢትዮጵያ መንግስት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የወሰድነውን ገንዘብ ለፖለቲካ ፍጆታው መጠቀሚያ ያውለዋል ሲሉ ምስክርነታቸውን ሰጥተዋል። ምስክር ሰጪዎች ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ሰጥተዋል። የዚህን ዝግጅት የመጀመሪያ ክፍል ባለፈው ሳምንት አቅርበን ነበር። ክፍል ሁለት ይቀጥላል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛናል።
በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል።
Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship.
ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዷ እንደሆነች ነው። ኢትዮጵያ ውስጥ ነጻ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ። በመንግሥት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግሥት ተጽዕኖ የጸዱ ነፃ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሦስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው። ነገር ግን የኢትዮጵያ መንግሥት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል።
ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን፣ ስልጣን ላይ ያለው መንግስት 100% ምርጫውን አሸንፍ ያለው ማለቱን፣ በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን፣ የተለየ ሀሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል።
The state also systematically ensures that many of the country's 100 million citizens, particularly those in rural areas, are dependent on the government for their livelihoods.
ከሀገሪቱ 100 million ህዝብ የበዛው የኑሮ የምግብ ዋስትና የወደፊት የምጣኔ ሀብት ተስፋ በረቀቀ ዘዴ የመንግስት ጥገኛ እንዲሆን አድርጎታል። ከእድገቱ የሚገኙት ጥቅሞች ለምሳሌ ዘር፣ ማዳበሪያ፣ የጤና ዋስትና፣ ሰብአዊ መብቶች እርዳታ፣ እንዲሁም ከዩናይትድ ስቴትስና ከሌሎች ለጋሽ ሀገሮች የሚገኙ የገንዘብ ድጋፎችን ለፖለቲካ ዓላማ ይጠቀምበታል።
ፊሊክስ ለዚህ ማሳያነት የገለጹት በ2014 ዓ.ም አንድ የአማራ ክልል ገበሬ ነገረኝ ያሉትን በመጥቀስ ነው።
We do not like the government, but we always vote for them. We have to, because we get our seeds and fertilizer from them.
ይህን መንግስት አንወደውም፣ ግን ሁሌም ለእርሱ ድምፅ እንሰጣለን። ምክንያቱ ደግሞ ዘርና ማዳበሪያ የምናገኘው ከእርሱ ነው። ድርቅ በሚመጣበት ጊዜ የምግብ እርዳታ የምናገኘው ከመንግስት ነው። ለእነርሱ ድምፅ የማንሰጥ ከሆነ በቃ አንበላም ማለት ነው።
ይህ ገበሬ የነገራቸውን አያይዘው ሲናገሩ በ2010 ምርጫ ለተቃዋሚ ፓርቲዎች ድምጻቸውን የሰጡ ሌሎች ገበሬዎች የደረሰባቸውን በምሳሌ ጠቅሰው እንደነገሯቸው ገልጸዋል። ፊሊክስ ሀገሩስ በሰላማዊ መንገድ የፖለቲካ ትግል የሚያራምዱ መሪዎች በእስር ላይ እንደሚገኙ በስም እየዘረዘሩ ለምክር ቤቱ አባላት አስረድተዋል። በኦሮሚያ የተቀሰቀሰውን ተቃውሞ የሞቱትን፣ የታሰሩ፣ የተፈናቀሉ ሰዎችን ቁጥር በዝርዝር አቀርበዋል። በጋምቤላ ክልል ደረሰ ያሉትን የመብት ጥሰት ዘርዝረዋል። በሶማሌ ክልል ተቋቁሟል የተባለው ልዩ ፖሊስ አድርሷል የተባለውን የመብት ጥሰት ሪፖርቶች አቀርበዋል። ነገር ግን እንዲህ ያሉ የመብት ጥሰቶች ሲፈጸሙ በገለልተኛ ወገን ተጣርቶ ምንም የተወሰደ እርምጃ የለም ብለዋል። የምክር ቤቱ አባላት በእስር ላይ የሚገኙ ጋዜጠኞች፣ የፖለቲካ እስረኞች እንዲፈቱ ጥሪ ማቅረብ እንዳለባቸው ምክረ ሐሳብ ለግሰዋል። ከኢትዮጵያ መንግስት ጋርም ዲሲ ከሚገኘው አምባሳደርም ሆነ ኢትዮጵያ ከሚገኙ ባለስልጣናት ጋር ውይይት መደረግ አለበት። ማንኛውም አይነት እርዳታና ድጋፍ ተጠያቂነትን መሰረት ያደረጉ ቅድመ ሁኔታዎች የተቀመጡበት ሊሆን ይገባል ብለዋል። ከፊሊክስ ሆርን በተጨማሪ አራት ኢትዮጵያውያን ቀርበው በኦሮሚያ፣ በአማራ፣ በጋምቤላ፣ በሶማሌና በሌሎች የሀገሪቱ ክፍል ተፈጸሙ ያሉትን የመብት ጥሰቶች በዝርዝር አብራርተዋል። ምስክር ሰጪዎቹም መጀመሪያ ቅድሚያ ሊሰጠው የሚገባው የሰው ልጅ መብት መከበር ነው ብለዋል። በተጨማሪም የሰብአዊ መብት እርዳታ ሙሉ ለሙሉ ይቋረጥ የሚለውን ሐሳብ እንደማይደግፉ፣ ነገር ግን የሚደረገው እርዳታ በአግባቡ ለተጎጂዎች የሚሰጥ ስለመሆኑ ቁጥጥር ሊደረግ ይገባል ብለዋል። በተጨማሪም ለምንም አይነት የፖለቲካ ማካሄጃ አለመዋሉን እንዲሁም የኢትዮጵያ መንግስት እርዳታውን የሚወስድ ከሆነ ሰጪው አካል ደግሞ በኢትዮጵያ የዲሞክራሲና የሰብአዊ መብቶች እንዲከበር ሊያስገድደው ይገባል የሚል አቋም እንዳላቸው ገልጸዋል።
እሺ፣ አንድ ሙዚቃ ሰምተን ተመልሰን እንመጣለን። አድማጮችም የሚሰጡት አስተያየት ካለ በፌስቡክ ገጻችን ላይ አስተያየቶቻቸውን ያድርሱን።
ከዚህ ከደቂቃዎች በፊት የተጠቀምንበት የመሸጋገሪያ ድምጽ በስህተት የገባ መሆኑን ለአድማጮቻችንን መናገር ፈልጋለሁ። ወደ ሙዚቃው እንለፍ።
Tell the truth, it tells us you shall.
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳን፣ በሙዚቃ ደግሞ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማንን። መልካም ምሽት።